The Lord made it very clear.
ጌታ በዚህ ዘመን መጀመሪያ ጀምሮ ወንጌልን ለዓለም መውሰድ እንዳለብን በግልጽ ተናግሯል። በቁጥር ትንሽ ለነበሩት የክነት ባለስልጣናት በ1831 ዓመተ ምህረት ያለውን አሁንም ለብዙዎቻችን ይላል። እድሜያችሁ፣ ችሎታችሁ፣ የቤተ ክርስቲያን ጥሪያችሁ ወይም ያለባችሁ ቦታ ምንም ቢሆን እርሱም እስኪመጣ ድረስ ነፍሳችሁን ለማጨድ ልብስን ለማጨድ በምንረዳበት ሥራ ተጠርተናል። ከመጀመሪያዎቹ የወን ክፍል ሥራ ላይ ለነበሩትም እንዲህ ብሏል። እንደገናም እላችኋለሁ፣ እያንዳንዶቹ ሰው ሽማግሌዎች፣ ካህኑ፣ መምህሩ እንዲሁም አባል ያዘዝኩትን ባለው ኃይል ሁሉ እየተጓዘ በእጁ ሥራ እንዲዘጋጅና እንዲያከናውን ትእዛዝ እሰጣችኋለሁ። እናም ለእያንዳንዱ ሰው ለባልንጀራው በደግነትና በትሕትና ሆኖ ስብከታቸውን የማስጠንቀቂያ ድምፅ ይሁን። እናም ከኃጢአተኛ መካከል ውጡ፣ ራሳችሁን አድኑ፣ የጌታ ዕቃ የምትሸከሙ ንጹሕ ሁኑ። አሁን እናንተ የአሮናዊ ክህነት አባላት ጌታ እናንተም በዚህ እንደ ጨመራችሁ ትመለከታላችሁ። ጌታ ትእዛዛቱን የማክበር መንገድ እንደሚያዘጋጅ ስለምታውቁ ለእናንተ እንዲሁ እንዲያደርግ መጠበቅ ትችላላችሁ። በአሮናዊ ክህነት ውስጥ የካህንነት ኃላፊነት ላለው አንድ ልጅ እንዴት እንዲህ እንዳደረገ ልንገርላችሁ። 16 ዓመቱ ነበር። ወንጌል ሰባኪዎች በአንድ ዓመት በፊት በሚኖርበት አገር ገቡ ነበሩ። የተመደቡበትም በሁለት ከተማዎች ውስጥ ነበሩ። ነገር ግን ልጁ በሚኖርበት ከተማ ውስጥ አልነበሩም። በትንሽነቱ ወላጆቹ ለእርሱ ደህንነት ወደ ዩታ አምጥተውት ነበር። ቤተሰቦቹም በሚስዮኖች ተጠምቀው ነበረ። 8 ዓመቱ ስላልነበረ አልተጠመቀም ነበር። ወላጆቹ በመኪና አደጋ ምክንያት ሞቱ። ስለዚህ አያቱ በባህር ተሻግሮ ወደ ተወለደበት ከተማ ለመኖር ወደ አገሩ እንዲመለስ አደረጉ። ከአንድ ዓመት በፊት በመንገድ እየሄደ እያለ የማያውቃት ሴት እንዲያነጋግራት ስሜት መጣበት። በእንግሊዝኛ የሚያስታውሰውን እንግሊዝኛ ተጠቅሞ ተነጋገራት። በሚስዮን ፕሬዚደንት ወደዚህ ከተማ በቅርብ ለሚመጡት ሚስዮኖች ቤትና የሚታከሙበት ቦታ እንድታገኝ የተላከች ነርስ ነበረች። ሲያነጋግሩም ወዲያው ጓደኛዎች ሆኑ። ወደ ሚስዮን ጠቅላል መምሪያ ስትመለስ ወንጌል ሰባኪዎቹ ስለ እርሱ ነገረቻቸው። የመጀመሪያ ሁለቱ ሽማግሌዎች ወደ ከተማው በዛ ከተማ ደረሱ። ወላጆቹ የሞቱበት ልጅ በኋለኛው ቀን ቅዱሳን የኢየሱስ ክርስቶስ ቤተ ክርስቲያን አባል ለመሆን ተጠመቀ። በዚህ ዓመት መጋቢያ በዓል የነበረው ለአራት ወር ነበረ። በቤተ ክርስቲያን ሁለተኛ ተቀያሪ የሆነው ለመጥመቅ እንዲችል በአሮናዊ ክህነት ውስጥ ካህን እንዲሆን ሹመት ተሰጠው። እርሱም ከ130,000 ሰዎች የሚገኝበት ከተማ ውስጥ የሰባ አባት ልጅን ከእርሱ ጋር ቤተ ክርስቲያን ለመመስረት የሚሰብክ የክህነት ፈርቀዳጅ ነበረ። በመጋቢት 21 213 ዓ ም በትንሣኤ ቀን ከዚህ ከተማ የቤተ ክርስቲያን አባላት ቁጥር 6 ሆኗል። በዚያም እሁድ በቤተ ክርስቲያን የነበረው እሱ ብቻ ነበረ። ከቀን በፊት ጉልበቱን ጎድቶ ነበር፣ ግን ለመምጣት ውሳኔ ነበረው። ወደ ቤተ ክርስቲያን ለመሄድ እንዲችል ጸለየ። ቅዱስ ቁርባን ከአራት ሚስዮኖችና ከሁለት የተጋቡ ሚስዮኖች ጋር ተካፈለ። የእግዚአብሔር እጅ መንግሥቱን የሚገነባበት ንድፍ ካላወቃቸው በስተቀር ይህንን እስከዚህ አስደናቂ አይደለም። ለብዙ ጊዜ ይህን አይቻለሁ። በዚሁ ሜክሲኮ በወጣትነቴም አይቻል ወንጌል ሰባኪዎቹ ታማኝ ልብ ያላገኘ ለመገናኘት ለመርዳት እንድንረዳና ከዚህም በመንግሥት እንደሚመጡ እንድናፈቅር ነቢይ ተነጋግረውናል። ታማኝ የክህነት መሪዎችና አባላት ምን ለማድረግ እንደሚችሉ ራሴ አይቻለሁ። በ1955 ዓ ም በአሜሪካ አየር ኃይል ባለሥልጣን ሆንኩኝ። ወደ ተመደብኩበትም ወደ አልበከርኪ ኒው ሜክሲኮ ከመሄድ በፊት ኤጲስቆጶሱ በአየር ኃይል በማገለበት ጊዜ የሚስዮን አገልግሎት እንደሚኖረኝ ነገሩኝ። በአልበከርኪ የመጀመሪያ ቅርንጫፍ ውስጥ በደረስኩት ጊዜ አንድ ሰው መጣና የዲስትሪክት ፕሬዚደንት እንደሆነ በመንገድ ራሱን አስተዋወቀኝ እና የዲስትሪክት ሚስዮን እንደሚሆን እንደሚጠራኝ ነገረኝ። በዚህ ያለሁት ለጥቂት ሳምንት ስልጠና እንደሆነ በዓለም ውስጥ በሌላ ቦታ እንደምመደብ ነገርኩት። እሱ ግን ይህንን አላውቅም፣ ግን እንድታገለግል እንድጠራ ተነግሬያለሁ አለኝ። በወታደርነት በመሰለጥንበት ከብዙ መቶ ባለሥልጣኖች መካከል በድንገት የሞተውን ባለሥልጣን ቦታ በአጋጣሚ እንድወስድ ተመረጥኩኝ። ስለዚህ ለሁለት ዓመት በዚያ በነበርኩበት ጊዜ በተጠራውበት አገለገልኩኝ። በአብዛኛው ማታ በቅዳሜና በእሁድ አባላት የሚመጡልንን ሰዎች የኢየሱስ ክርስቶስ ወንጌልን አስተማርን። ሰውን ለማስተማር ለማግኘት በር ሳናንኳኳ የአገልግሎት ጓደኛዬ ከእኔ ጋር በወር 40 ሰዓቶች በሚስዮን አገልግሎት አሳለፍን። በአልበከርኪ ከመሄደ በፊት የመጨረሻ እሁድ በከተማዊ የመጀመሪያው ካስማ ተደራጀ። እንዲማሩና የመንፈስ ምስክር እንዲሰማቸው አባላት ወደ ቤተ ክርስቲያኗ ጓደኞቻቸውን ያመጡለት በነበረው በዚያ ከተማ አሁን ቅዱስ ቤተ መቅደስ አለ። በጌታ እውነተኛ ቤተ ክርስቲያን ተቀባይነትና ቤትን አግኝተዋል። በሚቀጥለውም ቀን በኒው ኢንግላንድ ውስጥ ነበር ተመልክቻለሁ። በቤተ ክርስቲያኗ ምን ፍላጎት ካልነበረው ወደ ታላቅ የመንፈስ ኃይል ወዳለው ሰው የተቀየረ የዲስትሪክት ፕሬዚደንት እንደ አማካሪ ተጠርቼ ነበር። የእርሱ የቤት ለቤት አስተማሪ እሱን አፍቅሮ የሚያጨሰውን ሲጋራ ችላ በማለት እግዚአብሔር በእሱ ምን ማለት ለማየት እንደሚችል ይመለከት ነበር። የዲስትሪክት ፕሬዚደንቱና እኔ በማሳቹሴትና በሮድ አይላንድ የሚገኙትን ቅርንጫፎች በመጎብኘት የእግዚአብሔር መንግሥት ለመገንባት ለመባረክ በብዛት እንጓዝ ነበር። እዚህ ታላቅ መሪ ጋር ለዓመት ባገለገልኩ ጊዜ ሰዎች መካከል ምሳሌና ከሚስዮኖች ጋር እንዲነጋገሩ በመጋበዝ ጓደኞቻቸውን ወደ ቤተ ክርስቲያን ሲያመጡ ተመልክተናል። ለእኔ የእነዚህ ቅርንጫፎች እድገት ቀንስተኛ የሚደናቀፍ መስሎኝ ነበረ። ግን ከዓመት በኋላ በሄድኩበት እሁድ ቀን ሁለት አዋሪያዎች ዲስትሪክቱን በኬምብሪጅ ፓርክ ቤተ ክርስቲያንን እንደ ካስማ ለማደራጀት መርተው ነበር። ከብዙ ዓመቶች በኋላ እንደ ሐዋርያ ተመልሼ እዛ የነበረው የካስማ ፕሬዚደንቱ ወደ አንድ ቦታ ወሰደኝና ይህ ቦታ የቤተ መቅደስ ጥሩ ይሆናል ብሎ ነግሮኝ ነበረ። በዚያ ምሽት ስብሰባ አንድ ዲያቆን እንዲህ አለ፣ ከዚህ ፊት የተናገርኩት ካህን ወደ አንድ አባል ስብሰባ በሚሄድበት በዚያ ትንሣኤ እሁድ ከእርሱ ጋር ነበርኩኝ። ዲያቆኑ በዚያ ምሽት ከእርሱ ጋር ወደ ክህነት ስብሰባ እንደሚሄድ አባት ሲነግረኝ ፈገግታው ታላቅ ነበር። የዲያቆኑ አባት አያቱ ታላቅ የሚስዮን ፕሬዚደንት በነበረበት በሚስዮን ቦታ አገልግሎ ነበር። የአባቱ አባትን የ1937 የሚስዮን መማሪያ መጽሐፍ አይቻለሁ። ሰዎችን ወደ ቤተ ክርስቲያኑ የማምጣት ባህል ጥልቅ ነበርና ነፍሳትን ወደ ጌታ የማምጣት የሚኖረው የክህነት ኃላፊነት ለማሟላት ምን አጋጣሚዎች እንደሚኖሩ ለማወቅ ከዲያቆኑ ኤጲስቆጶስ ጋር ተነጋገርኩኝ። ኤጲስቆጶሱ በጉጉት የወርድ ሚስዮን መሪ የሚፈትሹትን ሰዎች እድገት የሚከታተል ነገረኝ። ይህን የመረጃ የሚያገኘው ከሚስዮኖች ጋር በየጊዜው በመገናኘት ነው። ኤጲስቆጶሱ የወርድ ሸንጎዎቹ እያንዳንዱ ፈታሽ ይወያዩበታል። ሚስዮኖቹ አንዳንድ ጊዜ ብዙ የሚያስተምሯቸው ስለነበሯቸው የአሮን ክህነት ያላቸውን ይዘው እንደ አገልግሎት ጓደኞቻቸው እንደሚወስዱ ነገረኝ። የወርድ ሚስዮንም እቅድ ቡድናቸውን የሚያውቋቸውን ከሚስዮኖች ጋር እንደሚገናኙ የመጋበዝ ዓላማ አለው። እያንዳንዱ የዲያቆን ቡድን ፕሬዚደንትም እንደዚሁ እንዲኖራቸውና የቡድን አባላቶችም የሚያውቋቸውን ወደ እግዚአብሔር መንግሥት ለማምጣት ለመርዳት እቅድ እንዲኖራቸው ይጋበዛሉ። አሁን በጠንካራ ወርድ ያለው ዲያቆንና በትንሽ አባላት ቡድን ውስጥ ያለው ካህን ከእርስ በራስ ወይም በእናንተ ጋር ምንም አይነት ግንኙነት ያላቸው አይመስሉም። ግን ሁሉም በክህነት ባለን ኃላፊነት አንድም የሆንንበት መንገድ አለ። ራሳችንን ቀድሳለንና የወንጌል ለሰማይ አባታችን ልጁ በሙሉ ለመውሰድ ያለንን ትእዛዛት እናሟላለን። ጌታ መንግሥቱን በምድር ላይ ስለሚገነባበት መንገድ አጋጣሚዎች እንካፈላለን። በቤተ ክርስቲያኗ ውስጥ የተሰጡት አስደናቂ መሣሪያዎች እና ድርጅቶች የሚያሳዩ ሥራ ኃላፊነት ያለብንን ለማሟላት እንችላለን። በ1959 ዓ.ም. የሚያዝያ አጠቃላይ ጉባኤ ፕሬዚደንት ዴቪድ ኦ መኬ እንዲህ አሉ። በመጨረሻው ንግግራቸው ላይም በ1923 ዓ.ም. በእንግሊዝ ሚስዮን ለቤተ ክርስቲያኗ አባላት የተላከ አጠቃላይ መመሪያ እንደነበረ ተናገሩ። ሰዎች ለቤተ ክርስቲያኗ ክፉ ስሜት ያላቸው ለማቆም ገንዘብ እንዳያወጡ ተነገራቸው። ፕሬዚደንት መኬ እንዳሉት ውሳኔው ኃላፊነት በቤተ ክርስቲያኗ አባላት ላይ ለማረፍ አለበት ነበር። በዚያም በሚመጣው በ1923 ዓ.ም. እያንዳንዱ አባል ሚስዮን ይሁኑ ተባለ። ወይም አባታችሁ ወደ ቤተ ክርስቲያኗ ታመጣላችሁ፣ ምናልባት የምታመጡት አብራችሁ የምትሰሩት ይሆናል። ፕሬዚደንት መኬ ቀጥለው እንዲህ አሉ፣ ያም የዚህ ቀን መልእክት ነው። እያንዳንዱ አባል 1,000,000 የሚሆን ሚስዮኖች ናቸው። ስለ ቤተ ክርስቲያኑ አመራር በትምህርትና ቃል ኪዳን ውስጥ 170 ውስጥ የተመዘገበውን ታላቅ ራእይ ጌታ የሰጠው ለዚህ እያሰበ እንደሆነ ይሰማኛል። የሚስዮን ሥራ የኤጲስቆጶስ ኃላፊነት እንደሚሆን በ1902 ዓ.ም. ሲታወጅ ተደነቅኩኝ። አባላት በማገልገልና የወርድ ድርጅቶችን በመምራት ለመቻል ባላቸው በላይ እንደ ተሸከሙ ይሰማኝ ነበረ። አንድ ኤጲስቆጶስ ይህንን እንደ ተጨማሪ ኃላፊነት ሳይሆን እያንዳንዱ አባላት ሚስዮን የሚኖሩበት ታላቅ ሥራ የወርድ አባላት የሚቀራረቡበት ዕድል እንደሆነ ነበር የተመለከተው። የወርድ ሸንጎ ለድርጅቶቹ ለቡድኖች አገልግሎች አጋጣሚ እንደ ሚስዮን መዘጋጃ የሚጠቀሙበት መንገድ እንዲያገኙ አደረገ። በቅርብ በወርዱ የተጠመቁት ሰዎች ቁጥር በፍጥነት ለማደጉ እና ኢየሱስ ክርስቶስ ወንጌል ወደ ዓለም ለመውሰድ የተዘጋጁ ወጣቶች ቁጥር ማደግ እንዴት ለመግለጽ እንደሚችል ጠየቅሁት። ይህም የሆነው ማንም ባለመዋላ ኃላፊነት ምክንያት እንዳል አይደለም አለኝ። ሰዎችን በጉጉት ወደ ቅዱስ ማኅበረተሰብ ማምጣት ደስታ እንዳመጣላቸው በመልከት አንድ በመሆናቸው ነው አለ። ለእያንዳንዳችን ይህና ከዚህ በተጨማሪ ነበር። እንደ ሞዛያ ወንድ ልጆች የኃጢአት ውጤትና በእግዚአብሔር ቤተ ክርስቲያን ውስጥ የሚገኙት የኃጢአት ክፍያ አስደናቂ ፈዋሽነት በሕይወት ተሰምቷቸዋል። ባላቸው ፍቅርና አዳኝ ስለሚሰጠው ስጦታ ባላቸው ምስጋና ምክንያት ከኃጢአት ያዘን እያመለጡ ምሕረት ደስታ እንደሚሰማቸው የእግዚአብሔር መንግሥት በደህንነት ከእርሱ ጋር ለመሰብሰብ የሚችሉ ያህል ሁሉንም ሰዎች ለመርዳት ይፈልጋሉ። ሰዎችን ለማገልገል አንድ የሆኑት ለእግዚአብሔርና ለጓደኞቻቸውና ለጎረቤቶቻቸው ባላቸው ፍቅር ነው። ዲያቆን ወንጌሉን ለመካፈልና መንግሥትን ለመገንባት ያለበትን ኃላፊነት በሚያሟላበት ትልቅ ውርድ ወይም አዲሱ ካህን በሚያገለግልበት በትንሿ ቡድን ውስጥንም ቢሆን ዓላማው አንድ ነው። ዲያቆኑ በእግዚአብሔር ፍቅር ገና አባል ያልሆነ ጓደኛ ለማግኘት ይነሳሳል። ለእያንዳንዱ አገልግሎት ወይም ቤተ ክርስቲያንን መሳተፊያ ጓደኛቸው እንዲሳተፍ ያደርግና ከዚያም እርሱን በቤተሰቡን በሚስዮኖች እንዲማሩ ይጋብዛል። ካህኑም የእግዚአብሔር ፍቅር፣ የኃጢአት ክፍያ፣ ሰላም በረከቶችም በተሰማ በትንሹ የቅዱሳን ቡድን ውስጥ ከእርሱ ጋር እንዲገናኙ ሌሎችን ይጋብዛል። በታማኝ በከነት አላፊነት ከከተለ በከተማ ውስጥ ቡድን ቡድን ቅርንጫፍ ከዚያም የጽዮን ካስማ ይገነባል። ከዚያም የእርሱ ልጆች ወይም የልጅ ልጆች የእግዚአብሔርን አገልጋይ ወደ ኮረብታ ወስደው ይህ ለቤተ መቅደስ የሚሆን መልካም ቦታ ነው የሚል ይሆናል። የትም ብንገኝም እና በእግዚአብሔር ክህነት ኃላፊነት ቢኖረንም ወንጌል ለዓለም ሁሉ የመውሰድና የምናፈቅራቸውን ሰዎች ከኃጢአት ንጹሕ እንዲሆኑ ከእኛ ጋር ከእግዚአብሔር መንግሥት ደስተኛ እንዲሆኑ በማበረታታት አንድ እንድንሆን ጸሎቴ ነው። ይህም የኢየሱስ ክርስቶስ በሆነው በእሱ ስም አሜን።